ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 4 2016 ዓ.ም ዝግጅታችን አሁን ጀመረ።
ወደ 8.3 ሚሊዮን ህጻናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጪ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት 9100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት የተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ 5430 ትምህርት ቤቶች ዝግ ናቸው ኢትዮጵያ ውስጥ።
የሰማችኋቸው ዶክተር አለባቸው ከሚሶ ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎች ስደተኛና የተፈናቀሉ ህጻናትን አካታች በሚሆንበት መንገድ ላይ የሚያተኩሩ ጥናትና ምርምርን አድርገዋል። ግጭትና መፈናቀል በትምህርት ዘርፍ ላይ ስላለው ጫና በሚያተኩረው የምሽቱ ውይይታችን ሙሉ ሀሳባቸው ይደመጣል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። ፕሮግራም በመምራት አብራችሁ የማመሸው አስማማው የኖ ነኝ። የስቱዲዮ ቅንብሩን የሚመራልን ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vionews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራናችሁ እንቆያለን። እናንተም አብራችሁ እንቆዩ። አሁን ሰዓቱ የዋና ዋና የዓለም ዜና ነው።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ትላንት በልዩ ሁኔታ የሰጠው ህጋዊ ሰውነት ማረጋገጫ በተጭበረበረ ሰነድ ላይ ተመስርቶ መሆኑን ገልጸው ለምርጫ ቦርድ አቤቱታ አቀረቡ። ህወሓት በበኩሉ ማምሻውን ባወጣው መግለጫ ምርጫ ቦርድ የሰጠው ውሳኔ ፓርቲው ካቀረበው ጥያቄ ጋር የማይገናኝና ድርጅቱ ህጋዊ ሰውነቱ እንዲመለስለት ላቀረበው ጥያቄ መልስ የማይሰጥ በመሆኑ እንዳልተቀበለው አስታውቋል። በጉዳዩ ላይ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ አጽብሃ አጭር ዘገባ አለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፉት የተባለው በክልሉ ቴሌቪዥን ጣቢያ ድህረ ገጽ ላይ በሰፈረው ደብዳቤ የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያነ ሓርነት ትግራይ ህወሓት በልዩ ሁኔታ የሰጠው የህጋዊ ሰውነት ማረጋገጫ በተጭበረበረ ሰነድ ላይ የተመሰረተ መሆኑን በመግለጽ አቤቱታ አሰምተዋል። በትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት ከፌዴራል መንግስቱ ጋር ግጭት ውስጥ ገብቶ የነበረው ህወሓት በህዝብ ተወካዮች ምክር ቤት አሸባሪ በሚል ተፈርጆ ነበር። ይህንንም ተከትሎ ምርጫ ቦርድ የፓርቲው ህጋዊ ሰውነት ሰርዞት ቆይቷል። ጦርነቱ በሰላም በፕሪቶሪያ ስምምነት ከተቋጨ በኋላ ህወሓት ዳግም ህጋዊ ሰውነቱ እንዲመለስለት በተለያዩ ጊዜያት ለቦርዱ ጥያቄ ሲያቀርብ መቆየቱ ስንገነዘብ መቆየታችን ይታወሳል። ምርጫ ቦርድ ትናንት ባወጣው መግለጫ ፓርቲው በተደጋጋሚ ያቀረበው ጥያቄ አስታውሶ በቀድሞ አዋጅ ቁጥር 1162 ህዝባር 2011 ሆነ በተሻሻለ አዋጅ ቁጥር 1332 ህዝባር 2016 መሰረት በአመጻ ተግባር ላይ ተሰማርቶ ህጋዊ ሰውነቱ ለተሰረዘ ፓርቲ የቀድሞ ህልውናውን መልሶ የሚሰጥ ድንጋጌ አለመኖሩ ጠቅሶ በድጋሜ የቀረበለትን የፓርቲው ህጋዊ ሰውነት ወደ ነበረበት እንዲመለስ የሚለውን ጥያቄ እንዳልተቀበለው ገልጿል። ሆኖም በተሻሻለው አዋጅ ኃይልን መሰረት ባደረገ የአመጻ ተግባር ላይ የተሳተፈ የፖለቲካ ቡድን ይህን ተግባሩ ማቆሙን ህገ መንግስታዊ ዲሞክራሲያዊ ስርዓትን አክብሮ ለመንቀሳቀስ መስማማቱን በሚመለከት የመንግስት አካል ከተረጋገጠ በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ እንደሚችል መደንገጉን ጠቅሷል። በዚህም መሰረት የፍትህ ሚኒስቴር ለቦርዱ በጻፈው ደብዳቤ ህወሓት ያመጻ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱን በመግለጽ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ መስጠቱን እንዲሁም ህወሓት ለምዝገባ የሚያስፈልጉ የፓርቲ ሰነዶችን ማቅረቡን መግለጫው ስቷል። በዚህም ህወሓት በልዩ ሁኔታ የህጋዊ ሰውነት ማረጋገጫ እንዲሰጠው መወሰኑን ቦርዱ በመግለጫው አስታውቋል። ይህንን ውሳኔ ተቃውመው ደብዳቤ ጻፉት አቶ ጌታቸው ረዳ ለምርጫ ቦርድ የቀረበው የህወሓት ማመልከቻ የፓርቲው ማዕከላዊ ኮሚቴ የማያውቀውና የተጭበረበረ ሰነድ መሆኑን ገልጸዋል። ጥያቄውንም የህወሓት ማዕከላዊ ኮሚቴ የማያውቀው ነው ሲሉ በደብዳቤያቸው ላይ አስፈራዋል። ለዚሁ ምዝገባ ብለን የፈረምነው ምንም አይነት ሰነድ ሳይኖር ግለሰቦች በቡድን ተደራጅተው ከድርጅት አሰራር ውጪ የፈጸሙት ያልተገባ ተግባር መሆኑን ማሳወቅ እንወዳለን ሲሉ ገልጸዋል። ቦርዱ የደረሰው ማመልከቻም ሆነ የፓርቲው ኃላፊዎች ስምና ፊርማ የያዘው የምዝገባ ጥያቄ ሰነድ ግለሰቦቹ እኛን ሳያስፈቅዱ የፈጸሙት መሆኑን እየገለጸን ብሔራዊ ምርጫ ቦርድ ለነዚህ ግለሰቦች የሰጠው ምዝገባ በተጭበረበረ ማስረጃ በመሆኑ መልሶ እንዲመረምረው እንጠይቃለን ብለዋል። በሌላ በኩል የህወሓት ጽፈት ቤት የምርጫ ቦርዱን ውሳኔ እንደማይቀበለው ባስታወቀበት ደብዳቤ ቦርዱ ያስተላለፈው ውሳኔ ከፓርቲው ጥያቄ ጋር የማይገናኝ መሆኑን አስታውቋል። ህወሓት ጥያቄው ህጋዊ ሰውነቱ እንዲመለስለት እንጂ በአዲሱ የተሻሻለው አዋጅ እንዲመዘገብ እንደማይፈልግ ገልጿል። በፍትህ ሚኒስቴር ህወሓት እንዲመዘገብ የተጻፈው ደብዳቤ ፓርቲው ያልጠየቀውና ከህወሓት እውቅና ውጭ ነው ብለዋል። ህወሓት ያስገባው ማመልከቻም የፓርቲው መተዳደሪያ ደንብና የአመራሮች ስም ዝርዝር የገባው የተሰረዘው ህጋዊ ሰውነቱ እንዲመለስለት እንጂ በተሻሻለው ህግ እንዲመዘገብ አይደለም ብሏል መግለጫው። የምርጫ ቦርድ ውሳኔው እንደማይቀበለው ህወሓት ገልጾ ዝርዝር ይዘቶች በህወሓት ላይ የሚጭን ነው ብሎ በቀጣይ በፓርቲው ህገ ደንብ መሰረት ተያያዥ ጉዳዮች ይፈጽማል ብሏል። የፌዴራሉ መንግስት ማስተካከያ እርምጃ እንዲወስድ ህወሓት ጠይቋል። በጉዳዩ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻችን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም።
ኢትዮጵያዊው አትሌት ታምራት ቶላ ዛሬ በተካሄደው የፓሪስ ኦሎምፒክ የወንዶች ማራቶን ሩጫ ውድድር ክብረ ወሰን በመስበር ለአገሩ የወርቅ ሜዳሊያ አስገኝቷል። የ32 ዓመቱ ታምራት ቶላ የ42 ኪሎ ሜትር ውድድር በ2:06:26 በሆነ ሰዓት በማጠናቀቅ አዲስ የኦሎምፒክ ክብረ ወሰን አስመዝግቧል። ታምራት ያሻሻለው በ2008 የቤጂንግ ኦሎምፒክ በኬንያዊው ሳሚ ዋንጂሩ በ2:06:32 የተያዘውን የኦሎምፒክ ክብረ ወሰን ነው። ጉዳት በደረሰበት ሲሳይ ለማ ምትክ የኦሎምፒክ ቡድኑን ዘግቶ የተቀላቀለው ታምራት ቶላ በኦሎምፒክ ለሀገሩ የመጀመሪያ የሆነውን ወርቅ በማስገኘት የሀገሩን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ አድርጓል። የቤልጅየሙ በሺር አብዲ በሁለተኝነት በማጠናቀቅ የብር ሜዳሊያ አግኝቷል። ኬንያዊው ቤንሰን ኪፕሮት በሶስተኝነት በመግባት የነሐስ ሜዳሊያ አሸናፊ ሆነዋል። በውድድሩ ተካፋይ ከነበሩ ኢትዮጵያውያን አትሌቶች ደረሰ ገለታ አምስተኛ ሲሆን ቀነኒሳ በቀለ 39ኛ ሆኖ ጨርሷል። እስራኤል ጋዛ ውስጥ ተፈናቃይ ፍልስጤማውያን በሚገኙበት ትምህርት ቤት ላይ ባካሄደችው ጥቃት 90 ሰዎች መገደላቸውን የጋዛ ሲቪሎች ተሟጋች ዛሬ ቅዳሜ አስታወቀ። ጥቃቱ የተፈጸመው በጋዛ ዳራጅ እየተባለ በሚታወቀው አካባቢ ሲሆን የእስራኤል ጦር እርምጃው በአልታቢን ትምህርት ቤት ውስጥ የሚገኘውን የሐማስ ማዘዣ ማዕከል ኢላማ ያደረገ ነው ብለዋል። የጋዛ መንግስት የሚዲያ ጽህፈት ቤት ትምህርት ቤት ውስጥ ወደ 250 የሚጠጉ ሰዎች መጠለላቸውን ገልጾ ግማሾቹ ሴቶችና ህጻናት ናቸው ብለዋል። ጋዛ ውስጥ በተከታታይ ትምህርት ቤቶች ላይ የሚደርሰው ጥቃት ጨምሯል። እንደ አውሮፓ አቆጣጠር ከሐምሌ 6 ጀምሮ ቢያንስ 14 ትምህርት ቤቶች ተመተው ከ280 በላይ ሰዎች መሞታቸውን የጋዛ ባለስልጣናት ዘገባዎች ያመለክታሉ ሲል ኤኤፍፒ ዘግቧል። ኤኤፍፒ ቴሌቪዥን ከስፍራው በቀጥታ ሲያሳያቸው የነበሩ ምስሎች በጥቃቱ ከውስጥና ከውጭ የወደመውን የትልቁን ግቢ ህንጻዎች ፍርስራሽ አሳይቷል። በከፊል የወደመ የሚመስለውን የመስጂድ ህንጻን ጨምሮ ደም የፈሰሰባቸውን ወለሎችና ከፍርስራሾቹ የሚወጣውን ጭስ አሳይቷል። የእስራኤል ጦር ስፍራው በአልታቢን ትምህርት ቤት ውስጥ የተሰገሰገው የሐማስ ማዘዣና መቆጣጠሪያ መምሪያ ነው ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያውን የፖለቲካ ተቃዋሚ ቦሪስ ኒሚስቶቭን በመግደል የተፈረደበት ስካን ካንኮቭ በዩክሬን ጦርነት ሰራዊቱን ለመቀላቀል ኮንትራት ከፈረመ በኋላ ከእስር መለቀቁን የሀገሪቱ መንግስት ዜና አገልግሎቶች ዛሬ ቅዳሜ ዘገቡ። ኒሚስቶቭ ፕሬዝደንት ቭላድሚር ፑቲን ዋነኛ ተቃዋሚና በቀድሞው ፕሬዝደንት ቦሪስ የልሲን አስተዳደር ምክትል ጠቅላይ ሚኒስትር ነበሩ። እንደ አውሮፓ አቆጣጠር በ2015 በሩሲያ ዋና ከተማ ሞስኮ ውስጥ ክሬምሊን አጠገብ በሚገኘው ድልድይ አቅራቢያ በግራቸው ሲንቀሳቀሱ በተተኮሰባቸው ጥይት ኒሚስቶቭ እንደተገደሉም ተገልጿል። የሩሲያው ፍርድ ቤት ከግድያው ጋር በተያያዘ ተጠያቂ ናቸው ያላቸውን አምስት ሰዎች እንደ አውሮፓ አቆጣጠር በ2017 ከ11 እስከ 20 ዓመት የሚደርስ እስር ፈርዶባቸው እንደነበር ተዘግቧል። ከነዚህ መካከል ታምራን ስከርካንኮቭ ተባባሪ ሆኖ በመገኘቱ 14 ዓመት ተፈርዶበት ነበር። አሁን ከሩሲያ መከላከያ ሚኒስቴር ጋር ወደ ዩክሬን ዘምቶ ለመዋጋት በመስማማቱ ይቅርታ ተደርጎለታል ሲል የሩሲያ ዜና አገልግሎት ታስን ጠቅሶ ሮይተርስ ዘግቧል። ሌሎች እስረኞች ኮንትራቱን ለመፈረም ፈቃደኛ ባለመሆናቸው ከእስር አለመፈታታቸው ተዘግቧል። በአስር ሺዎች የሚቆጠሩ የሩሲያ እስረኞች ከሰራዊቱ ጋር ለመቀላቀል ፈቃደኛ በመሆን መስራታቸው ሲነገር የሩሲያ መከላከያ እስኪረከበው ድረስ ዋግነር የተሰኘው ቅጥረኛው የሩሲያ ተዋጊ ቡድን ዋነኛው መልማይ እንደነበር ተመልክቷል። በመጨረሻም በብራዚል ሳኦ ፓውሎ በደረሰ የአውሮፕላን አደጋ 58 ተሳፋሪዎችና 4 የበረራ አባላትን ጨምሮ 62 ሰዎች ህይወታቸውን አጥተዋል። የብራዚል ባለስልጣናት ትናንት አርብ በድንገት መኖሪያ ቤት ላይ ወድቆ የተከሰከሰውን አውሮፕላን አደጋ ምንነት ለማጣራት እየሰሩ መሆኑን ዛሬ ቅዳሜ አስታውቀዋል። አውሮፕላኑ ከመከስከሱ በፊት የነበረውን ሁኔታና የገጠመውን እክል ያመላክታል የተባለው ጥቁር ሳጥን የተገኘ ሲሆን ይህም መርማሪዎች ያደጋውን መንስኤ እንዲያውቁ ያስችላል ተብሏል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልን።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 4 2016 ዓ.ም ምረዝ ዝግጅታችን ነው እየተከታተላችሁ የምትገኙት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፍላችሁ ዝግጅቶች በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vn.com ላይ እንዲሁም በፌስቡክ @vamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ የመጀመሪያ ዝግጅት እናልፋለን። ኢትዮጵያ ውስጥ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖችን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። የችግሩ ግዝፈት እንዲሁም የመፍትሄ ሐሳቦች የሚጠቁም ዘለግ ያለ ውይይት በቀዳሚነት ይደመጣል። ውይይቱ ወደ መራው ሀፍታሙ ስዩም ላሸጋግራችሁ።
ኢትዮጵያ ውስጥ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖችን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። ትምህርት ቤቶች እንዲዘጉ፣ ተማሪዎች እንዲሰደዱ፣ በለጋ አምሯቸው ላይ ደግሞ አስፈቃቂ ጠባሳዎች እንዲታተሙ እያደረጉም ይገኛሉ። ለማሳያነት በሺዎች የሚቆጠሩ ተማሪዎች ከትምህርት ከተነጣጠሉባቸው ሁለት ክልሎች ያገኘናቸውን የተማሪዎችን ምስክርነት ሰምተን እንመለስ።
የጦርነቱ ጊዜ በ2015 ነው ትምህርት ያቋረጥ ነው። ከዛ ሁለተኛ ክፍል ነበርኩ። 2015 ተክለት አንደኛ ወጣ ነበር ነው። ከዛ እንወዳደር ነበር። ከዛ በኋላ በጣም ተናደድኩኝ፣ ምክንያቱም ቤት ቁጭ ልምን ስለሆነ፣ ከዛ ከጓደኞች ልለያይ ስለሆነ፣ ከዛ ስለምናፍቅ እና ተናደድ የታክሲ ድምፅ ስንሰማ አይሰራ ነበር። አንድ ለሊት በቤት ነው የምንውለው። እዛ በጣም ያስፈራ ነበር። ይመጡ ነበር ወታደሮች በቤት ነው እንሰራ ነበር። ከጓደኞች የተለያይተን ነበሩና እዛ ስልክ እንዳትደውል ተርክ የለን ስቶ ነበር። ከዛ ትናካፈቃለህ ጨዋታውን ቀልዶን ምናምን ያፍቃል። ስለዚህ እየናፈቁኝ ነበር፣ እኔም እየናፈኳቸው ነበር። ከትምህርት ቤት ውጭ መሆን በጣም ክፍት አለው። አንደኛ ነገር ከትምህርት ገበታ ስትወጣ ወደ ትምህርት ተመልስ የምትገባ አይመስለኝ። ከዛ ስነ አእምሮ ጉዳትም ይደርሳል።
እኔ አማይ ይባላል ቋርት ከተማው ላይ ምዕራብ ጎጃም ዘጠነኛ ክፍል ነበር። ያው ትምህርት በመቋረጡ ያው ሁሉም አሁን ሲጀመር ያው ከወለጋ መፈናቀል ከጀመረ ጀምሮ ያው ተማሪው ያው ትምህርት ቤት ይሄድ እንጂ ለትምህርት ያለው እንትን ሁሉም የቀነሰ ነው። በቃ የወረደ ነው ስሜቱ። በቃ አሁን ደግሞ እንዲህ ሲሆን ደግሞ ያው ሁላችንም ወደ ትግል ገብተናል። አሁን ተማሪ የሚባል አሁን ትግል ላይ ነው እንጂ በትምህርት ላይ የሚማር ምዕራብ ጎጃም ላይ አንድ የለም። ከትምህርት አረም በቃ የለም፣ በቃ የለም። አሁን እንኳን የለም ማለት ህጻናት አሁን ህጻናት አሁን ትምህርት አይነሱ አይማሩም። እንግዲህ ይቻሉ በዚህ ሰዓት በጣም በቃ ስሜታዊ ነኝ። ከሚህራት ጀምር እኔ በቃ እኔ እንጃ በጣም ትልቅ ይሰማኛል፣ በጣም ይሰማኛል። ተማሪዎች አሁን በዚህ ሰዓት በቃ በየቦታውን በሚተኮስ ከባድ መሳሪያ ሞቷል። ከዛም አልፎ ደግሞ አሁን በቃ አብዛኛው ተማሪ አሁን በገጠር ነው ቀምቶ ቤተሰብ ጋር። ከዛም አልፎ ደግሞ በጣም የምስኪል ልጆች ደግሞ በበረሃ ሴቶች አሁን በረሃ ላይ ነው። ግን ሴቶ አሁን በቃ አሁን ትምህርት ሰው በቃ ባልሆነ ቦታ ላይ ነው የምታገኘት።
ዛሬ ግጭቶችና መፈናቀሎች በኢትዮጵያን ተማሪዎች ብሎም የትምህርት ዘርፍ ላይ የተውት ስላለው ጉዳት እናነሳሳለን። በአስቸጋሪ ሁኔታ ውስጥ የሚገኙ ተማሪዎችን ለማገዝ ጥረት የሚያደርጉ ተቋማትን ሀሳብም እናዳምጣለን። ለውይይታችን የጋበዝናቸውን የመጀመሪያው እንግዳ ላስታውቃቸው። ዶክተር አለባቸው ከሚሶ ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎችን የስደተኛና የተፈናቀሉ ህጻናትን በሚያካትቱበት ሁኔታዎች ላይ ያተኮሩ ጥናትና ምርምር አድርገዋል። ጥናቶቻቸውም በዓለም አቀፍ ህትመቶች ላይ ወጥተዋል። የሃርቫርድ ዩኒቨርሲቲ የድህረ ዶክትሬት ጥናት ባልደረባም ናቸው። ዶክተር አለባቸው የውይይቱ አካል ለመሆን ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ።
እኔም አመሰግናለሁ ስለጋበዛችሁኝ።
ኢትዮጵያ ውስጥ ግጭትና መፈናቀል በትምህርትና በተማሪዎች ላይ እያሳደረ ያለው ጫና አያሌ መሆኑ ይነገራል። በወፍ በረር እርሶ ሲቃኙት እንዴት መግለጽ ይቻላል?
በድጋሚ አመሰግናለሁ። ምናልባትም ቅድም ያዳመጥናቸው የህፃናት ድምፅ የልጆች ታሪክ የብዙ ሚሊዮን ህፃናትና ወጣቶችን ታሪክ ይወክላል። እንግዲህ ኢትዮጵያ ውስጥ በርካታ ምክንያቶች ተደማምረው እጅግ በጣም ብዙ ሚሊዮን በብዙ ሚሊዮኖች የሚቆጠሩ ህፃናትንና ወጣቶችን ከትምህርት ውጪ አድርጓሉ። ለምሳሌ በቁጥሮች እንኳን ለማየት ዩኒሴፍ በጣም በቅርቡ በጁላይ መጀመሪያ አካባቢ ባወጣው ሪፖርት ወደ 8.3 ሚሊዮን ህጻናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጪ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት ወደ 9100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት የተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ 5430 ትምህርት ቤቶች ዝግ ናቸው ኢትዮጵያ ውስጥ አሁን በጠቀስኩት ወቅት። እንግዲህ እነዚህ እጅግ በጣም ትልልቅ ቁጥሮች ናቸው። እነዚህ የተከሰቱት በዋናነት በግጭት ቢሆንም ሌሎችም በርካታ ተፈጥሯዊም ሰው ሰራሽ ምክንያቶች ለዚህ አስተዋጽኦ አበርክተዋል። ግጭትን እንደ አንድ ሰው ሰራሽ ምክንያት ብንወስድ እንደ ጎርፍ፣ ድርቅ የመሳሰሉ ተፈጥሯዊ ምክንያቶች፣ ወረርሽኞች እንደ ማላሪያ ማለት እንደ ወባ፣ እንደ ኮሌራ የመሳሰሉ አንዳንድ ቦታዎች ላይ እንደውም አውሎ ንፋስ፣ እነዚህን የመሳሰሉ ተፈጥሯዊ ክስተቶችም ለዚህ ትልቅ ቁጥር ለሆነው ወጣቶችና ህጻናት ከትምህርት ገበታ ውጪ ለመሆን ምክንያት ሆነዋሉ።
ዶክተር አለባቸው፣ የእነዚህ ህጻናት የእነዚህ ታዳጊዎች እንዲሁም የወጣቶች ከትምህርት መቆራረጥ የሌሎች ችግሮችም መነሻ መሆኑ አንዳንዴ ይወሳል። በአንዳንድ ሀገራት ከትምህርታቸው የተቆራረጡ ተማሪዎች ለሀገር ደህንነት የበለጠ ስጋት ወደሚሆኑ ተግባራት ፊታቸውን ሲያዞሩ ይታያል። እንደ ትጥቅ፣ እንደ ጽንፈኝነት እንዲሁም ደግሞ እንደ ተደራጀ ወንጀለኝነት ውስጥ ባሉ ሁኔታዎች ውስጥ ሲገቡም ይታያል። ኢትዮጵያ ከእነዚህ ተማሪዎች በትምህርት ላይ ካለመገኘታቸው ጋር ተሳስረው የሚያሰጓት አደጋዎች ምንድን ናቸው?
እነዚህ ከትምህርት ገበታ ውጪ የሆኑ ህጻናት ቅድም እንዳነሳውኝ የተወሰኑት በተለይም በሰሜኑ ጦርነት ጊዜ በነበረው እጅግ አውዳሚ በሆነ መልኩ በተካሄደው ጦርነት ቅድመ ተቀስናቸው ቁጥር የሆኑ ትምህርት ቤቶች በመውደማቸው መምህራንና ተማሪዎች በመፈናቀላቸው የተከሰቱ ናቸው። አንዳንድ አካባቢዎች ላይ ማህበረሰብ አልተፈናቀለም፣ ነገር ግን በአካባቢ ባሉ ግጭቶች ታጣቂ ቡድኖች ትምህርት ቤቶች እንዳይሰሩ፣ መምህራን እንዳይሰሩ በትጥቅ ትግሉ ወይም በሌላ መልኩ እነዚህን ወጣቶች ህጻናትን ለመጠቀም በሚመስል መልኩ ገደብ ተጥሎ እናገኛለን። በተለያየ መልክ የሚገለጽ ነው ይሄ የተማሪዎች ከትምህርት ገበታ ውጭ መሆን። እንዳነሳኸው እነዚህ ህጻናት ለብዙ ነገሮች የተጋለጡ ናቸው። በተለይ ኢትዮጵያ ውስጥ ባለው የግጭት ባህሪ እነዚህ ህጻናት እንደተነሳው በታጣቂ ኃይሎች ለጦርነት የመመልመል እድላቸው እጅግ ሰፊ ነው። አንዳንድ አካባቢዎች የሚደረጉ እንቅስቃሴዎችም ያንን የሚመስሉ ናቸው። እነዚህ ህጻናት የልጅነት እድሜያቸውን ትምህርት ቤት መቆየት ሲገባቸው በእንደዚህ አይነት ሁኔታ ሲያሳልፉ መሞት፣ የአካል ጉድለት እና በርካታ የሆኑ የስነ ልቦናም ጫናዎች ውስጥ ይወድቃሉ። ከዚህ በተጨማሪ ከእንደዚህ ሁኔታ ውስጥ የተረፉ ህጻናት ለሌሎችም ነገሮች የተጋለጡ ናቸው። ለምሳሌ ለህገወጥ ስደት በሰፊው የተጋለጡ ናቸው። እነዚህ ህጻናት የሰው አዘዋዋሪዎች ለዚህ ወንጀላቸው ታርጌት ከሚያደርጉት ትኩረት ከሚያደርጉባቸው የማህበረሰብ ክፍሎች አንዱ እንደዚህ ከትምህርት ውጪ በርካታ ለሆኑ አንቲ ሶሻል ቢሄቨርስ ለምንላቸው ሰዎችን ማገት፣ መዝረፍ፣ ሱሰኝነት በእነሱ በህፃናቱ በኩል ደግሞ ለጉልበት ብዝበዛ፣ ለጾታዊ ጥቃት በቤተሰብም ደረጃ ከዛም በላይ ለእንደዚህ አይነት ነገሮች ይጋለጣሉ። ከዚህ በተጨማሪ ከትምህርታቸው አንጻር ደግሞ እድሜያቸው እየጨመረ ሲሄድ የከሰረ እድሜ ነው የሚሆነው። ከትምህርት አንጻር ያ የሚያልፈው ጊዜ ቀድሞ የተማሯቸውን ነገሮች ይረሳሉ፣ ይጠፋል። ያ ለርኒንግ ሎስ የምንለው በሰፊው ይከሰታል። ስለዚህ በርካታ መዘዞች ነው ያሉት ተማሪዎችን ከትምህርት ውጪ ህጻናትንና ወጣቶችን ማቆየት።
መልካም። ይህንን ሁኔታ ቀይሮ ከትምህርታቸው የተራራቁ ህጻናትና ታዳጊዎች ወደ ትምህርት ቤት የሚመለሱበትን ሁኔታ በመፍጠር ረገድ ምን ሊደረግ ይገባል? የመፍትሄ ሀሳቦች፣ የመፍትሄ እርምጃዎች ተብለው የሚቀርቡት ጉዳዮችስ ምንድን ናቸው የሚለውን ጠቅላላ አድርገው ያጋሩን።
መልካም። በጣም በርካታ ነገሮች መደረግ አለባቸው፣ ግን በጣም ዋና ዋና የምላቸውን ነገሮች ትኩረት አደርጋለሁ። የመጀመሪያው መፍትሄ መምጣት ያለበት በተለይም ዘላቂ መፍትሄ መምጣት ያለበት ከራሱ ከትምህርት ስርዓቱ ነው ብዬ ነው የማስበው። የሀገሪቱን የግጭት አዙሪት እና ሌሎችም አሁን ያነሳናቸውን ተፈጥሯዊም የሆኑ ችግሮችን ቀርፎ የተረጋጋ ማህበረሰብ ፈጥሮ ለመሄድ የትምህርት ስርዓቱ ራሱ መፍትሄ ማምጣት መቻል አለበት። የትምህርት ስርዓታችን ዘላቂ ሰላምን በሚያረጋግጥ መልኩ፣ በህዝቦች መካከል መዋደድን መከባበርን በሚያመጣ መልኩ ሀሳቦች የሀሳብ ልዩነትን የሰዎች ልዩነትን እኩልነትን እነዚህን የሚቀበሉ እነዚህን የሚያከብሩ ዜጎች በሚፈጥር መልኩ የትምህርት ስርዓቱ በአግባቡ እንደገና መታየት አለበት፣ እንደገና መቃኘት አለበት ብዬ አስባለሁ። ስለዚህ የትምህርት ስርዓቱ ራሱ ዘላቂውን መፍትሄ ማመንጨት አለበት የሚል ሀሳብ አለ። ከተፈጥሯዊም አደጋዎች አንጻር የትምህርት ስርዓታችን ማህበረሰቡ፣ ትውልዱ፣ ዜጎች አካባቢያቸውን የሚጠብቁ ለዚህ ለአየር ብክለት፣ ለአካባቢ ብክለት ያልተጋለጠ ሰስቴይነብል የሆነ ህይወትን የሚመሩ ዜጎችን፣ ተቋማትን እንዲፈጥሩ በዛ መልኩ መቃኘት ይጠበቅበታል። ከዛ በተጨማሪ ምርታማ የሆኑ ስራ ፈጣሪ የሆኑ ዜጎችን ቢያፈራ የትምህርት ስርዓቱ በዛ መልኩ እንደገና ቢታይ ዋናው መፍትሄ ራሱ ትምህርት ስርዓቱ ውስጥ እንዳለ ማየት እንችላለን። ከዛ በተጨማሪ ግን ኦልሬዲ አሁን ባለው ሰዓት የትምህርት ስርዓቱ እነዚህ ከትምህርት ውጭ ያሉ ተማሪዎችን በተለያየ መልኩ በተለያዩ አማራጮች ለመድረስ መስራት ይጠበቅበታል። የወደሙ ትምህርት ቤቶች እንደገና መገንባት መቻል አለባቸው። የፈረሱ ትምህርት ቤቶች እንደገና መሰራት መቻል አለባቸው። ከዚህ አንፃር የመንግስት ኢንቨስትመንት በትምህርት ላይ መጨመር አለበት። አሁን ከሚደረገው በላይ ተጨማሪ ኢንቨስትመንት ይፈልጋል። የልማት አጋሮችም ኢንቨስትመንት እንደዛው መጨመር መቻል አለበት። አሁን ያለው እጅግ በጣም ጥቂት ነው። የማህበረሰብ ተሳትፎም በዛው ልክ መጨመር ይጠበቅበታል። እና በሶስተኛ ሐሳብ ብዬ ማነሰው የኢትዮጵያ ትምህርት በዚህ ሰዓት በተለያየ ምክንያት የአስቸኳይ ጊዜ ትምህርት እየሆነ መጥቷል። ይሄ ኤጁኬሽን ኢመርጀንሲ የምንለው አይነት ሆኗል። ነገር ግን ይሄ በትምህርት ሚኒስቴር ተገቢ ትኩረት ተሰጥቶ ተቋማዊ ተደርጎ መደበኛ በጀት ተበጅቶለት የሚሰራ ስራ ሆኖ አላየውም በእኔ ጥናቶች። እና ይሄ ነገር በአግባቡ አሁን ያለንበት ነባራዊ ሁኔታ ስለሆነ ኢቭን ግጭቶች እንኳን ቢፈቱ ለሚቀጥሉት የተወሰኑ ዓመታት እነዚህ ከትምህርት ውጭ ያሉ ተማሪዎች በመደበኛው የትምህርት አያያዝ ልናስኬድ ስለማንችል የአስቸኳይ ጊዜ ትምህርት ጉዳይ ተገቢው ትኩረት ሰጥቶት በበጀት ተደግፎ በቂ ባለሙያ ተመድቦ ሊሰራ ይገባል።
የሰዓት ሁኔታ ሆኖ ብላቋርጠውት ነው። በእጅጉ አመሰግናለሁ። እንግዲህ እርስዎ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ነዎት። ሀገራዊ ትምህርት ፖሊሲዎችን ስደተኛና የተፈናቀሉ ህጻናትን አካታች በሚሆኑበት መንገድ ላይ የጥናትና የምርምር ስራዎችን አቅርበዋል። በተያያዥ ጉዳዮች ላይ ላጋሩን ሀሳብ ሁሉ በጣም አመስጋኞች ነን። የሌላ ጊዜ መገናኘታችን አይቀርም። መልካም ምሽት ይሁን ለውት ላሁኑ።
እግዚአብሔር ይስጥልን።
አድማጮቻችን፣ ዛሬ ግጭቶችና መፈናቀሎች በኢትዮጵያ የትምህርት ዘርፍ ላይ እየደቀኑት ስላለው አደጋና ስለ ህጻናቱ መጻኢ ተስፋ የሚናገር ውይይት ነው እያቀረብንላችሁ የምንገኘው። ግጭት ከሰነበተባቸው ስፍራዎች ከሚገኙ ተማሪዎች ያገኘናቸውን ሀሳቦች መካከል ሁለቱን ሰምተን እንመለሳለን።
ስሜ ሩታ በራ፣ የተፈናቀልኩት ከሁመራ ነው። አሁን ሙነረው ግን ሽሬ ነው። ትምህርት በመቋረጡ እንኳን በጣም አዝናለሁ። የዛን ሰዓት በጣም ከፍቶኝ ነበር። ከትምህርት ቤት ውጪ በጣም ያስጠላል ነበር። በቃ ከቤት አትወጣም፣ ተጽዕኖ ስላለው በቃ ከቤት አትወጣም። ትምህርት ስለሌለኝ ሁሉ ነገር ተዘጋግቶ ስለነበር በጣም ያስጠላል ነበር። ከትምህርት ቤት ውጪ እኔ ትምህርት ናፍቅ ነበር። ያኔ የነበረ ትምህርት በጣም ይናፍቀኛል። የድሮ ትምህርት የነበረው ይናፍቀኛል። በጣም በውጊያው ምክንያት ትምህርት በጣም ከብዶናል ማለት ነው። ጦርነቱም ጠፋ ፈጥሯል።
እኔ ስሜ አብዲሳ ይባላል። የአስሮቲና ክፍል ተማሪ ነበርኩ። ባለፈው አመት 2016 ዘንድሮ ተፈታኝ ነበርኩኝ። በአጋጣሚ ባለፈው አመት 2015 ላይ በተደረገው የአዲሱ የመንግስት መዋቅር ዞናችንን በሁለት ተከፍሎ ወደ ምስራቅ ቦረና ዞንና ጉጂ ዞን ተብሎ በሚለያይበት ወቅት የእኛ ወረዳ ጎሮዶላ ወረዳ ማለት ነው ወደ ምስራቅ ቦረና ዞን ሲጠቃለል ህዝቡ ውስጥ በተቀሰቀሰ ቁጣ ተማሪዎች አንማርም፣ ሰራተኛ ስራ አንሰራም ብዙ ነገር ብሎ እኛም በዚህ ምክንያት የሚያስተምረን ጠፍቶ ድምፅ የሚሰጠን ጠፍቶ ሳንማር እስካሁን ከፍተን እስካሁን ድረስ ባለፈው አመት ወደ 81 ትምህርት ቤት እና 52,000 ተማሪዎች የሚሆኑ ያለ ትምህርት ከትምህርት ገበታችን ተፈናቅለን እስካሁን ድረስ ትምህርት ላይ አይደለንም። ተማሪዎቻችን አሁን አብዛኛው ተማሪ ሴቶቻችን እንዳለ እያገቡ ነው። ከገጠር አካባቢ ያሉት ያለ እድሜያቸው እያገቡ ነው። ተስፋ ቆርተው የሚማሩበት እንትን የለም። እኛም ያው እዚህ ቁጭ ብለን አንዴ ወታደር ቤት ትሄዳለ፣ አንዴ ምን ትሆናለ፣ አንዴ ደግሞ ወይ ሸኔ ትባላለ ያለ ትምህርት ስትቀመጥ ብዙ የሚሰጥ ስሞች አሉ። ተማሪ ወጣት ስትሆን የሆነ ነገር በተከሰተሰ ቁጥር የመንግስት ተቃዋሚ ኃይል ነው ወደ መባል ሁላ ትፈረጃለ። እንግዲህ አሁን ትልቅ ችግር ላይ ያለ ነው።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ግጭቶችና መፈናቀል በኢትዮጵያ የትምህርት ዘርፍ ላይ ስለደቀኑት አደጋ ነው እየተነጋገርን የምንገኘው። መስመራችን ላይ አቶ አብዱሰላም ሸፎ አሉ። የምህንድስና ትምህርት ምሩቁ አቶ አብዱሰላም ከሶስት ዓመት በፊት ያቋቋሙት አግማስ ኢትዮጵያ የተሰኘ ተቋም ለብዙ ተፈናቃዮች ቀድሞ ደራሽ ሆኗል። አቶ አብዱሰላም ወደ ውይይታችን ስለመጡ በእጅጉ አመሰግናለሁ። በመጀመሪያ የእርሶ ተቋም ህጻናትን፣ እናቶችን፣ አረጋውያንን ጨምሮ ከተለያዩ አካባቢዎች ተፈናቅለው ወሎ አካባቢ የደረሱ ኢትዮጵያውያንን እያገዘ ይገኛል። እንደው ከትምህርታቸው ለተቆራረጡት አሁንም ለመማር ጥማት ያላቸውን ህጻናት በምን መልኩ ነው እያገዘ የሚገኝ የሚለውን እስቲ ጠቅልል አድርጎ ይግለጹልን።
እሺ፣ አመሰግናለሁ። እኛ ተቋም ወሎ አካባቢ የደረሱትን ብቻ ሳይሆን ሰሜን ሸዋ ደብረ ብርሃን፣ ጎጃም አዊ ዞን ቻግሪ፣ እንደዚሁም ሰሜን ወሎ እና ደቡብ ወሎ አካባቢ የሚገኙ በግጭት ተፈናቅለው የመጡ ወገኖችን ነው የሚደግሰው። ልጆች ጋር በተያያዘ እንግዲህ የምንደግስበት ራሱ የቻለ ፕሮጀክት አለን። በተለይ በግጭት ወላጆቻቸውን ያጡ ህጻናቶችን ኦርፋን ሰፖርት ፕሮጀክት በሚል የምንደግፋቸው ልጆች አሉ። ከዛ በተጨማሪ ግን ሁሉንም በሚባል ደረጃ ካምፕ ላይ የሚገኙትን በምንችለው አቅም ተቋማችን አቅም በፈቀደ መልኩ በተለይ ትምህርት አመቱ መጀመሪያ ላይ ለከተማ ቅርብ የሆኑ ትምህርት መማር የሚችሉ ልጆችን በተወሰነ መልኩ የትምህርት ማቴሪያል በየካምፖቹ በመደገፍ እሱን እየሰራ እንገኛለን። ግን ተፈናቃዩ ብዛት አንጻር ከልጆቹ ብዛት አንጻር የኛ ድጋፍ ይህን ያክል ለውጥ ያመጣል ብለን አናስብም። ምክንያቱም ብዙ ነው ያለው፣ ብዙ ልጆች አሉ። ከዛ በተጨማሪ ድጋፍ መደረጉ ብቻ አይደለም። በጣም ብዙ ጊዜ የሚያሳስበን የትምህርት ማቴሪያል ተሟላላቸው በአመት አንድ ሁለቴ ሊሆን ይችላል። እሱ ግን ሌላው ከባዱ ችግር ደግሞ በየካምፑ የምግብም ችግር ስላለ ልጆች ምናልባት ወደ ትምህርት ቤት ሄደው ከሁለት ከሶስተኛው ክፍለ ጊዜ በኋላ ብዙ መማር አይችሉም። በረሃብ የሚወድቁ ልጆች አሉ። ከባድ በየካምፖ ያለው ችግር። በዛ ላይ የሚያቋርጡ ልጆች አሉ። ግን መቋቋም ሲያቅታቸው እና ካምፕ አካባቢ እንደዚህ ተፈናቀሉ ልጆች ጋር ያለው ይህ ትምህርታቸው ሁኔታ እጅግ በጣም አሳሳቢ በሚባል ደረጃ ላይ ነው ያለው።
አቶ አብዱሰላም፣ እንደው በየቀኑ በስራችሁ ምክንያት ከመኖሪያ ቀያቸው የተፈናቀሉ ህጻናትን፣ የቀድሞ ተማሪዎችን የማግኘት ታሪካቸውን የማዳመጥ እድል አገኝተው ይሆናል ብዬ አስባለሁ። ልቦ ውስጥ የሚቀሩ የተለያዩ ታሪኮች ይኖሩ ይሆናል። እስቲ አንዱን ቢያጋሩን ከእነዚህ ተማሪዎች ጋር ባደረጉት ቆይታ ውስጥ የተረዱትን።
እሺ፣ በጣም ጥሩ። ብዙ ልጆችን ኦልሞስት እና ከ17 በላይ ካምፖች ላይ በየጊዜው እንሄዳለን። አዲስ አበባ ቢሮ ከምናሳልፍበት ጊዜ የሚበዛው ካምፕ የምናሳልፍበት እና የጊዜው ልጆች ጋር የመገናኘት እድለዋለን፣ እንጠይቃቸዋለን። የሚገርመው ግን በዚህ በተቆራረጠ መልኩ ግን ነገ ደግሞ መማር እንችላለን በሚል ተስፋ በጣም ብዙ የሚባሉ ልጆች መሆን የሚፈልጉት በጣም ትልቅ ነገር ነው። ትልቅ ህልም ያላቸው ልጆች አሉ በጣም በየቦታው። አንዱን በተለየ ሁኔታ ማንሳት እፈልጋለሁ። በዚህ በግጭት የተወሰኑ አባቱን ጨምሮ የተወሰኑ ቤተሰቦቹን ያጣ ህፃን ልጅ ነው። ከዚህ በፊት ቪኦኤ ላይም እንደዚሁ ሀርቦ አካባቢ የበዓል ፕሮግራም አዲስ ዓመት ፕሮግራም ስንሰራ አይ ቲንክ ዜና ተሰርቶለታል በሌላ ቨርሽንም ቢሆን እሱም ተመቶ እንደዚህ አንገቱን እጁን ምናምን የተመታ ልጅ ነው እና እሱን ለማሳከም ወደ ሆስፒታል ይዘነው ሄደን ነበር። እሱን እያሳከምን ባለበት ሰዓት ዶክተሮቹ ሲጠይቁት የነበረ ልጁን እንደኛ ሐኪም መሆን ትፈልጋለሁ ያተምር ዶክተር መሆን ትፈልጋለሁ ሲሉት ነው አልፈልግም ያሉ። 12 ዓመት ልጅ ነው እና ይሄ ልጅ የሀገር መሪ መሆን ነው የሚፈልገው። ብዙ ምክንያት ነው የገለጸው። ከ12 ዓመት ልጅ የማይጠበቁ በጣም ብዙ ነገሮች ነው ያለው እና ልጁ መሪ መሆን የፈለገበትን ምክንያት ሕክምናውን ጨርሶ ከወጣ በኋላ ያ ልጅ ወደ ካምፕ እንድመለስ ብዙ አልፈቀድም። እናቱ በህይወት ነበረች። እሷ ጋር ተነጋግረን እኔ ጋር እንዲኖር ነው ያደረግነው። በሱ እድሜ ልጅ አለኝ። እሱ ጋር ጓደኛ አድርጋቸው ወንድማማቹ ነው። አሁን እየተማረ ነው። እንግዲህ ምናልባት ከሆነ አመት በኋላ እሱ ልጅ ሀገር መሪ ሆኖ እናገኘዋለን ብዬ ተስፋ አደርጋለሁ። በዛ ወይ ስለሆነ አሁንም እየቀጠለ ያለው እንደዚህ አይነት በጣም ብዙ ታሪኮች አሉ። ሁሉም ልጆች ህልም አላቸው፣ ግን እዛ ህልማቸው ጋር ለመጥቀስ የሚያስችል ደግሞ ምቹ ሁኔታ አሁን በየካምፖ የለም። በጣም ብዙ ድጋፍ፣ ብዙ ነገር ያስፈልጋቸዋል።
መልካም። አቶ አብዱሰላም፣ እንግዲህ እርስዎ ተቋም ከማቋቋም በዘለለ በግልዎም የራስዎን ህይወት በአንድም ሆነ በሌላ በሚነካ መንገድ እነዚህን ለችግር የተጋለጡ ተማሪዎችን፣ ህጻናትን ለማገዝ እየሞከሩ ይገኛሉ። ከችግሩ ግዝፈት አንጻር የእናንተን ተቋም ሆነ ሌሎቹ ተቋም ርብርብ ሊቀርፍ የሚችለው ጉዳይ አናሳ እንደሆነ ይታወቃል። ምን ሊደረግ ይገባል ብለ ያስባሉ? ለእንደዚህ ላለው ችግር በመፍትሄነት የሚነሳው እንዲሁም ደግሞ አሁን ለችግር ለተጋለጡ ወጣቶች የሚሆኑ መልካም ተሞክሮዎችንም ተግባራት ምን ሊሆን ይገባል የሚለውን ጠቅላላ አድርገው ይግለጹልኝ።
ሁለት ነገሮች ያስፈልጋሉ ብለን እናስባለን። አንደኛው በመንግስት ደረጃ እንደ ሀገር ዘላቂ ሰላም ቢፈጠር እነዚህ ወገኖች ወደ ተወለዱበት ወደ ኖሩበት ቦታቸው ተመልሶ ተረጋግተው ቢጀምሩ ልጆቻቸውን በስርዓት ማስተማር ይችላሉ ብለን እናስባለን። ምናልባት ጊዜ የሚፈጅ ጉዳይ ነው። ሁለተኛው እና ደግሞ መቅደም ያለበት ጉዳይ ብዙ ልጆች ብዙዎቹ ካምፖች እንዳጋጣሚ ሆኖ ከተማ ለከተማ ቅርብ የሆኑ ካምፖች ናቸው። ልጆች የመንግስት ትምህርት ቤት ገብተው መማር የሚችሉባቸው ሁኔታዎች አሉ። ግን እንደዛ እንዳያረጉ ደግሞ ሁለት ነገሮች፣ አንደኛ የትምህርት ቁሳቁስ በበቂ ሁኔታ ለሁሉም ማዳረስ እየተቻለ አይደለም። ሁለተኛ ደግሞ ትምህርት ቤትም ሄደው ቁርስ በልተው ስለማይሄዱ ትምህርታቸውን በስርዓት መከታተል አይችሉም። ስለዚህ ሀገር ውስጥም ከሀገር ውጭም ያለው ማህበረሰብ፣ ረጅ ድርጅቶች፣ ተቋማት፣ ግለሰቦች ይብን ግለሰቦችም በተቋምም በኩል ይሁን በራሳቸው መልኩ እነዚህን ወገኖች ማገዝ ቢችሉ፣ እነዚህን ልጆች ማገዝ ቢችሉ ምናልባት ነገዋ ኢትዮጵያ ላይ የተሻለ ነገር መፍጠር የሚችሉበችን ማውጣት እንችላለን ብዬ አስባለሁ። ካልሆነ ግን ምናልባት እነዚህ ልጆች ነጋቸው ትምህርታቸው ነው። መማር ካልቻሉ ነገ ሌላ የሀገር ሸክም የሚሆኑ ምናልባትም የሀገር ጠንቅ የሚሆኑ ልጆች ነው የምናፈራው። ሁልጊዜ ነው ችግር ብናወራው መፍትሄ ሊሆን አይችልም። ስለዚህ ለሁሉም ችግር መፍትሄ ሀሳብ ያስፈልገዋል። መቼው የትምህርት ወቅት ነው። ስለዚህ እነዚህ ልጆች ባሉበት ቦታ እንድማሩ ለማድረግ የሚያስፈልጋቸው የትምህርት ቁሳቁስ፣ ዩኒፎርም እንደዚሁም ቢያንስ በቀን አንድ የቁርስ እንኳን በመሄድ እንዲችሉ ሁሉም በሚችለው አቅም በቤተሰቡ የሚቀርበው እንደዚሁም የተለያዩ ድርጅቶች አሉ የሚያናድናስ ኢትዮጵያ ጀምሩ በድርጅቶችን በኩል ማገዝ እና መርዳት እነዚህ ልጆች የነገ ተስፋቸውን ብሩክ ሆኖ እንዲቀጥል እንድማሩ ማድረግ እንድንችል ለሁሉም ሀገር ወጣት ሰው ለሆነ ሁሉም የሚያስተላልፈው ጥሪ ነው እና ይህ ነው መልእክቴ። በተረፈ እንግዲህ ሀሳብ ብዙ እዚህ ቃለመጠይቅም ስለበዘን ከልብ አመሰግናለሁ።
በጣም አመሰግናለሁ። አቶ አብዱ ሰላም ሽፋው የአግማስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። ተርሰው ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ በሌሎች ሐሳቦች ዳግም መመለሳችን አይቀርም። መልካም ምሽት ይሁንልዎት።
መልካም ምሽት። አመሰግናለሁ።
አድማጮቻችን፣ የዛሬ ጉዳያችን በግጭቶች ምክንያት ለአደጋ የተጋለጠ የኢትዮጵያ ትምህርት ሁኔታ የሚነካ ነው። በተነሳው ጉዳይ ላይ የኢትዮጵያ መንግስት ባለስልጣናትን ሀሳብ ለማካተት ያደረግነው ጥረት አልተሳካም። በቀጣይ መሰናዷችን ለማካተት እንጥራለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት 5 ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ አስታውቀዋል። ከነዚህም ውስጥ 3 ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ትምህርት ቤቶች መዘጋታቸውንና ተማሪዎች ከትምህርት መራቃቸውን ገልጸው የሚበዙት በአማራ ክልል እንደሚገኙ አመልክተው ነበረ።
አማራ ክልል ነው ወደ 2.6 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ደርሶናል። በኦሮሚያ እስከ 72 ሺህ አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 66,000 አካባቢ ተማሪዎች፣ ጋምቤላ ምትሄድ ወደ 19,000 አካባቢ፣ እነዚህና አፋር አካባቢ ለምሳሌ ወደ 74,000 አካባቢ በዚህ ችግር ምክንያት ከትምህርት ገበታ ውጭ መሆናቸው መረጃዎች ያሳያሉ።
ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በቀጣይ ሳምንት በሌላ ርዕስ እንገናኛለን። ሀብታሙ ስዩም በዚሁ ልሰናበታችሁ። መልካም ምሽት ይሁንላችሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። አብራችሁን ስላላችሁም እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ እንደምን አመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። ሳስተናግዳችሁ ማምሻው እንግዶልኝ ነኝ። አብራችሁ እንድትቆዩ ጋብዛለሁ። ዛሬ የምንከፍተው በዚህ አይዞህ በተሰኘው የአብዱ ኪያር ዜማ ነው። ጥሩ መልእክት ያዘ ዜማ ይመስለኛል።
አይዞ ሲል የነበረው ተወዳጁ አብዱ ኪያር ነው። ቀና በመከተል
is called I want you to want me.
I want you to want me. Chip Trick በተሰኘ አሜሪካዊ ሮክ ባንድ በሰባዎቹ መጨረሻ ላይ ተቀነቀነ ነው። የምጋብዛችሁ ለባንዱ ልዩ ፍቅር በነበራት ጃፓን በመድረክ ላይ የተጫወቱት ነው። I want you to want me. ማብራሪያ የሚያስፈልገው ዘፈን አይመስለኝም። I want you to want me but chip trick number በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ አቃና ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶ ለለኝ አብራችሁኝ አምሽው። ቆየን ካየን የወጣቱ ድምጻዊ ሚካያስ ንጉሴ ነው። ካየ የቆየው ምን እንደሆነ ያጫውተናል።
Let's go. እስከዛሬ ድረስ ያደናነኩትን እስከዛሬ ድረስ እንዲህ ነው ያልኩትን ውበት አስረሽኝ አምርሽ አሳየሽኝ ውበት አስረሽኝ እንደዚህ ነው አልሽኝ
ይህን ካየን ሚኪያስ ንጉሴ ቀና ይቀጥላል። Training season በዱዋ ሊፓ ከእንግሊዝና አልቤኒያ ወላጆች የተገኘችው ዱዋ ሊፓ በእንግሊዝ 7 የሙዚቃ ሽልማቶችን እንዲሁም በአሜሪካ 3 የግራሚ ሽልማቶችን ወስዳለች። የስልጣናው ግዜ በማብቃቱ የበሰለ መግባባት የተሞላበትና ሁለተኛ ፍቅር እንደምትፈልግ ታወራለች።
The mailbox is full and cannot accept any messages at this time. Goodbye.
Training season by Dua Lipa Nabar Kanai Katlal. Aerosmith የተሰኘ የሮክ ባንድ ነው። በአሜሪካ በባስተን በ70ዎቹ የተመሰረተ ነው። Dream On ይሰኛል ዜማው። ህልማችን እውን እስኪሆን ማለም መከተል እንዳለብን፣ ህልማችንን ስንከተል መውደቅና መነሳት እንዳለና ሙሉ ሰው ለመሆን ስለሚደረግ ትግል ይተርካል። ሰላም ለሻጭ አመሰግናለሁ። እንግዲህ ወልደነኝ ለሳምንት ከጥሮን ያዝ እስከዛው ሰላም።
የተከበራችሁ አድማጮች ለምሽት ያስተናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ንጉስ ታምሬ ነበር። ዋና አዘጋጇ አጽዮን ግርማ ናት። እንዲሁም ፕሮግራሞቹን በማስተናደድ አብሮን ከተሳተፉ መላው አሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት አስማማዬ ነው ነበርኩ። ለገበሬዎች በሰናዶች እንጠብቃችኋለን። መልካም ምሽት ይሁንላችሁ።